ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ የካቲት 24 2015 ዓ.ም ዝግጅታችን ጀመረ። ለአድዋ በዓል ሚኒሊክ አደባባይ በወጣው ሕዝብ ላይ የጸጥታ ኃይሎች በወሰዱት ከመጠን ያለፈ እርምጃ እስከ ሞት የደረሰ ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። የሟች ቤተሰቦችንም አነጋግረናል።
አቤት ሆስፒታል ሳይደርስ ነው የሞተው። እዚሁ ላይ እንዳለ ነው የሞተው። አቤት ሆስፒታል ያለውን መረጃ ለፖሊስ ነው መስጠት የምንችለው፣ ግን ተመቶ እንደሞተ ብቻ ነገሩና ሙሉ መረጃውን ከማክሰኞ በኋላ መታችሁ መውሰድ ትችላላችሁ አሉን።
ትላንት ሚኒሊክ አደባባይ የተገደለው ወጣት ሚሊየን ወዳጅ የአክስት ልጅ አቶ አዲስ ኃይሌን ነው የሰማችሁት። ሙሉ ቃለ ምልልሱ በአብይ ርዕስ ዘገባችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራ ችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዲህ ወሌ ነኝ። በናይጄሪያ ኒጀር ደልታ በተባለው ክልል በሚገኝ አንድ ህገ ወጥ ነው በተባለ የነዳጅ ማጣሪያ ላይ በደረሰ ፍንዳታና የእሳት ቃጠሎ 12 ሰዎች መሞታቸውን ፖሊስ አስታውቋል። የአካባቢው ነዋሪዎች ግን የሟቾቹ ቁጥር ከዛም በላይ እንደሚሆን ይናገራሉ። ፍንዳታው የተፈጠረው ነዳጅ ሰርቀው የሚያጣሩ ግለሰቦች ኢላማ በሚያደርጉት የነዳጅ ቧንቧ መስመር ላይ ነው ሲሉ የፖሊስ ቃል አቀባይ ተናግረዋል። የተጎጂዎችን ቁጥር ለማወቅ አሁንም ጥረት በመደረግ ላይ መሆኑን ቃል አቀባይዋ ግሬስ ኮኮ ጨምረው ገልጸዋል። ለሰዓታት በቆየው እሳት በደርዘን የሚቆጠሩ ሰዎች መሞታቸውንና እነዚህም በአብዛኛው ከቧንቧው ላይ ነዳጁን በመስረቅ ወደ ማጣሪያ ጭነው ለመውሰድ የሞከሩ ወጣቶች እንደነበሩ የአካባቢው ነዋሪዎች ለአሶሴትድ ፕሬስ የዜና ወኪል ተናግረዋል። በርካታ ጋሎን ድፍድፍ ነዳጅ የጫነ አውቶቡስ ላይ በተፈጠረው እሳት በሌሎች አምስት ተሽከርካሪዎች ውስጥ የነበሩ ሰዎች በእሳቱ መቃጠላቸውን የወጣቶችና የአካባቢ ጥበቃ ኃላፊዎች ተናግረዋል። በአፍሪካ ከፍተኛ ነዳጅ ከሚያመርቱት አገሮች አንዷ በሆነችው ናይጄሪያ ሕገ ወጥ ነዳጅ ማጣሪያዎች ከፍተኛ ገቢ የሚያገኙ ሲሆን ኒጀር ዴልታ በተባለውና ከፍተኛ ነዳጅ ክምችትና ማጣሪያ ባለበት ክልል በብዛት ይገኛሉ። ባለፈው ዓመት ኢሞ በተባለው ክልል በተመሳሳይ መንገድ በደረሰ አደጋ ከመቶ በላይ የሚሆኑ ሰዎች ሕይወታቸውን አጥተዋል። ከእንደ አውሮፓውያን አቆጣጠር ጥር 2021 እስከ የካቲት 2022 ናይጄሪያ 3 ቢሊዮን ዶላር የሚገመት ነዳጅ ከቧንቧ ላይ በሚደረግ ስርቆትና በሕገ ወጥ ነዳጅ ማጣሪያዎች ምክንያት አታለች። ፈረንሳይና ሁለት መንግሥታዊ ያልሆኑ ድርጅቶች በሞቃታማው የዓለም ክፍል የሚገኘውን የተፈጥሮ ደን ለመጠበቅ እንዲውል በድምሩ 100 ሚሊዮን ዩሮ እንደሚለግሱ አፍሪካን በመጎብኘት ላይ ያሉት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን አስታውቀዋል። የተፈጥሮ ሀብት የኢኮኖሚያቸው ዋናውን ክፍል እንዲይዝ እንደሚሹ ማክሮን በጋቦን በደን ጉዳይ ላይ ሲመክር በነበረ ጉባኤ ማጠቃለያ ላይ ተናግረዋል። በሞቃታማው የዓለም ክፍል የሚገኘውን ደን ለእርሻ እና ለግንባታ መመንጠር አስጊ ሁኔታ መፍጠሩንና ይህም ለአየር ንብረት መለወጥና በውስጡ ለሚኖሩ እጽዋትና እንስሳት ሕይወት አደገኛ ሁኔታ መፈጠር ምክንያት ሆኗል ሲል ኤኤፍፒ በሪፖርቱ ጠቁሟል። ደናቸውን ለመጠበቅ ለሚሹ ሀገራት 100 ሚሊዮን ዩሮ መድበናል ብለዋል ማክሮን በጉባኤው ላይ ሲናገሩ። ፈረንሳይ ግማሹን ገንዘብ ስትሸፍን ኮንሰርቬሽን ኢንተርናሽናል የተሰኘ ትርፋማ ያልሆነ አሜሪካዊ ድርጅትና ዎልማርት የተሰኘው ትልቁ የአሜሪካ የሸቀጥ መደብር ቀሪውን ግማሽ ይሸፍናሉ ተብሏል። የባይደን አስተዳደር ለታይዋን በመቶዎች የሚቆጠሩ የኤፍ 16 ተዋጊ ጀቶችንና ሚሳይሎችን ጨምሮ የ651 ሚሊዮን ዶላር የጦር መሳሪያ ሽያጭ ለማጽደቅ መወሰኑን ቻይና አውግዛለች። ሩሲያ የዩክሬኑን ጦርነቷን እንድታሸንፍ ቻይና የጦር መሳሪያ ድጋፍ ልታደርግላት ትችላለች ብለው ምዕራባውያን በሰጉበት በዚህ ጊዜ በዋሽንግተን እና በቤጂንግ መካከል ያለው ውጥረት ከፍተኛ ደረጃ መድረሱም ተነግሯል። ታይዋን በዚህ ሳምንት በባይደን አስተዳደር ለምክር ቤቱ በቀረበው የ619 ሚሊዮን ዶላር የጦር መሳሪያ ሽያጭ ስምምነት መሠረት የኤፍ 16 ተዋጊ ጀቶችን፣ በመቶዎች የሚቆጠሩ ሚሳይሎችን እና ተያያዥ መሳሪያዎችን ታገኛለች ተብሏል። እርምጃው የታይዋንን ሉዓላዊነት የሚጥስ ነው ሲሉ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦ ሚንግ ተናግረዋል። በቻይና ፕሬዚደንት ሺ ጂንፒንግ እና በሩሲያው መሪ ቭላድሚር ፑቲን መካከል ስብሰባ ለማድረግ መታቀዱም ታውቋል። አድማጮች፣ የዚህ ዜና ዝርዝር በመጽሔት ክፍለ ጊዜያችን ይኖረናል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካው ፕሬዚደንት ጆ ባይደን የጀርመኑን ቻንስለር ኦላፍ ሾልዝ ዛሬ በዋይት ሀውስ ተቀብለው እንደሚያነጋግሩ ይጠበቃል። ውይይታቸውም ለዩክሬን በሚሰጠው ድጋፍና በሌሎች ዓለም አቀፍ የጸጥታና የኢኮኖሚ ጉዳዮች ላይ እንደሚያተኩር ተገልጿል። ሁለቱ መሪዎች መጀመሪያ የተገናኙት ባለፈው የካቲት ሾልዝ በጀርመን ስልጣኑን በተቆናጠጡበት ወቅት ሲሆን የአሁኑ ጉብኝታቸው ደግሞ ሩሲያ በዩክሬን ላይ የፈጸመችው ወረራ አንደኛ ዓመት እንደሞላው የተደረገ መሆኑ ነው። በጦርነቱ ወቅት ለዩክሬን የምንሰጠውን ድጋፍ በማቀናጀት ስናደርግ ቆይተናል። ይህም ባለፈው ወር ለእግረኛ ጦር የሚያገለግሉ ተሽከርካሪዎችን እንደምንሰጥ በጋራ ያስታወቅንበትን ይጨምራል ሲሉ የአሜሪካው ብሔራዊ የጸጥታ ምክር ቤት ቃል አቀባይ ጆን ኪርቢ ትናንት ለዜና ሰዎች ተናግረዋል። ጀርመን እስካሁን ከፍተኛ ቁጥር ያለው የጦር መሳሪያ ለዩክሬን እንደለገሰች ኪርቢ ጨምረው አስታውቀዋል። ተጨማሪ እርዳታ ለዩክሬን የሚሰጥበት ጉዳይ ለሁለቱ መሪዎች ዋና የመነጋገሪያ አጀንዳ ይሆናል ብለዋል ኪርቢ። ለጀርመን ፓርላማ ትናንት ሐሙስ ንግግር ያደረጉት ሾልዝ ቻይና ያላትን ተጽዕኖ በመጠቀም ሩሲያ ከዩክሬን እንድትወጣ እንድታግባባና መሳሪያም እንዳትሰጥ ጥሪ አድርገዋል። ቻይና ለሩሲያ የምትሰጠው የመሳሪያ ድጋፍ አሳሳቢ መሆኑን አሜሪካ በይፋም ሆነ በቀጥታ ለቻይና ግልጽ አድርጋለች ሲሉ የአሜሪካው ብሔራዊ የጸጥታ ምክር ቤት ቃል አቀባይ ጆን ኪርቢ ጨምረው ተናግረዋል። ኳድ ግሩፕ በመባል የሚታወቁት አገራት የውጭ ጉዳይ ሚኒስትሮች አጨቃጫቂ በሆኑት በደቡብና ምስራቅ የቻይና ባህር ግዛቶች ላይ የሚታየው ወታደራዊ እንቅስቃሴ እንዳሳሰባቸው ዛሬ አስታውቀዋል። ቻይና ላይ ባነጣጠረው በዚሁ መልእክታቸው የአሜሪካ፣ አውስትራሊያ፣ ህንድና ጃፓን የውጭ ጉዳይ ሚኒስትሮች በኒው ደልሂ ተሰብስበው ቻይናን በስም ሳይጠቅሱ በኢንዶ ፓሲፊክ ባህር ላይ የሚታየው ወታደራዊ እንቅስቃሴ እና የሌሎች ሀገራት በባህር ዳርቻቸው የሚያደርጉትን የተፈጥሮ ሀብት ልማት እንቅስቃሴ ለማስተጓጎል የሚደረግ ሙከራ እጅግ አሳስቦናል ብለዋል። ዓለም አቀፍ የባህር ላይ ህግጋት እንዲከበሩ የጠየቁት የሀገራቱ የውጭ ጉዳይ ሚኒስትሮች በተናጠል የሚደረግንና ቀድሞ የነበረውን የባህር ላይ ይዞታን ለመለወጥ እንዲሁም ውጥረትን ለመጨመር የሚደረግን እንቅስቃሴ እንደሚቃወሙ አስታውቀዋል። ቻይና የደቡብ ቻይና ባህር ተብሎ የሚጠራው የውሃ አካል ሉዓላዊ ግዛቷ እንደሆነ ታስታውቃለች። በአካባቢው ከሚገኙ አገራትም በዚህ ባህር ይገባኛል ጉዳይ ውዝግብ ውስጥ ገብታለች። ወታደራዊ ጣቢያም በሰራችው ደሴት ላይ አቁማለች። ኳድ የተሰኘው ቡድን ራሱን ስልታዊ መድረክ ብሎ ሲጠራ፣ ቤጂንግ ግን ዋሽንግተን አጋሮቿን አስተባብራ ልትከባት የፈጠረችው ቡድን ነው ስትል ትከሳለች። በመጨረሻም አድማጮች፣ ሁለት የአሜሪካ የጠፈር ሳይንቲስቶች እንዲሁም አንድ የተባበሩት አረብ ኤሚሬትስ እና ሌላ ሩሲያዊ ሳይንቲስት በሰላም በዓለም አቀፉ የህዋ ጣቢያ ላይ ማረፋቸውን የአሜሪካው የህዋ ምርምር ተቋም ናሳ አስታውቋል። ስፔስ ኤክስ ድራገን የተሰኘችው መንኮራኩር ከዓለም አቀፍ ጣቢያው ጋር ዛሬ አርብ መቅጠሟንም ናሳ አስታውቋል። ናሳ በለቀቀው ቪዲዮ በዓለም አቀፉ ጣቢያ የነበሩት ባልደረቦቻቸው ለአራቱ ሳይንቲስቶች ሞቅ ያለ አቀባበል ሲያደርጉላቸው አሳይቷል። የተባበሩት አረብ ኤሚሬትሱ የ41 ዓመቱ ሱልጣን አልነያዲ ለአገሩ ወደ ህዋ ሲበር ሁለተኛው ሰው ሲሆን፣ ለኤሚሬቷ ከአሜሪካ ምድር ላይ የመጠቀ የመጀመሪያው ሰው ሆኗል። አዲሶቹ የህዋ እንግዶች ለስድስት ወራት ሲቆዩ 200 የሚሆኑ ሳይንሳዊ ሙከራዎችንና የቴክኖሎጂ ውጤቶችን ይፈትሻሉ። በዓለም አቀፉ ጣቢያ ያሉትን ሳይንቲስቶች ቁጥርም ወደ 11 አሳድገዋል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁን አምሽው። መልካም ምሽት።
እንግዱ ወልዴን ለዓለም ዜናዎቹ እናመሰግናለን። የተከታተላችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ የካቲት 24 2015 ዓ.ም ዝግጅታችንን ነው። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ ይተላለፋል። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። ለአድዋ በዓል ሚኒሊክ አደባባይ በወጣው ህዝብ ላይ የጸጥታ ኃይሎች በወሰዱት ከመጠን ያለፈ እርምጃ እስከ ሞት የደረሰ ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። የኢሰመኮ የህግና ፖሊሲ ክፍል ዳይሬክተር ታሪኩ አጌታቸው ለአሜሪካ ድምጽ እንደገለጹት የጸጥታ ኃይሎች በወሰዱት ከልክ ያለፈ እርምጃ ቢያንስ የአንድ ሰው ህይወት ማለፉን አረጋግጠናል ብለዋል። ከትላንትናው ክስተት ጋር በተያያዘ የአማራ ብሔራዊ ንቅናቄ አንድ አባሌ ከመንግስት ጸጥታ አካላት በተተኮሰ ጥይት ተገድሏል ሲል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከትም በቅዱስ ጊዮርጊስ ቤተ ክርስቲያን ቅጥር ግቢ አንድ ምዕመን ህይወታቸውን አጥተዋል ብሏል። የመንግስት ኮሚኒኬሽን አገልግሎት ትላንት ባወጣው መግለጫ የጸጥታ አካላት ሁከት ፈጣሪዎችን ለማስታገዝ በሚያደርጉት ጥረት በቤተ ክርስቲያን በነበሩ ጥቂት ምዕመናን ላይ ጉዳት ደርሷል ማለቱ ይታወቃል። ኬኔዲ አባተ ተጨማሪ አለው።
127ኛው የአድዋ ድል በዓል ትናንት የካቲት 23 በሚኒሊክ አደባባይ ሲከበር ፖሊስ በወሰደው እርምጃ በሰዎች ላይ ጉዳት መድረሱ ይታወቃል። የኢትዮጵያ ሰብአዊ መብቶች ኮሚሽን ክስተቱን አስመልክቶ ባወጣው መግለጫ የጸጥታ ኃይሎች ከድብደባ ጀምሮ በወሰዱት ከልክ ያለፈ እርምጃ ቢያንስ የአንድ ሰው ህይወት ማለፉን አረጋግጫለሁ ብሏል። የኢሰመኮ የህግና ፖሊሲ ስራ ክፍል ዳይሬክተር ታሪኩ አጌታቸው ለአሜሪካ ድምጽ በሰጡት አስተያየት ስለ ሁኔታው አስረድተዋል።
ትላንትና በነበረው የአድዋ ድል አከባበር ላይ በተለይም ደግሞ ልክ የኦፊሴላዊ አከባበር ስነ ስርዓቱ ካበቃ በኋላ ከዛ ቀደም እንግዲህ ኦፊሴላዊውን አከባበር ስነ ስርዓት ለማካሄድ ሲባል መንገዶች ተዘግተዋል። ወደ አደባባዩ የሚመሩ መንገዶች ተዘግተው ቆይተዋል ለረጅም ሰዓታት። ከዛም መንገዶች መከፈት ሲጀምሩ እንግዲህ የጸጥታ ኃይሎች አላስፈላጊ የሆነ እና ተመጣጣኝ ያልሆነ ተገደብ ያለፈ እርምጃዎችን በመውሰድ አጠቃላይ ሁኔታ የሰዎች ከመቁሰላቸውም ባለፈ አንድ ሰው መሞቱን ቢያንስ አንድ ሰው መሞቱን ኮሚሽኑ ማረጋገጥ ችሏል። ከዛም አጠቃላይ የረብሻና የጭንቀት መንፈስ ጥሏል። እንግዲህ እነዚህ አላግባብ እርምጃዎች የተወሰዱት በእኛ ማረጋገጥ እስካልቻልነው ድረስ የአስለቃሽ ጭስ፣ ጭስ መወርወር፣ የፕላስቲክና የሌሎች ገዳይ ጥይቶችን በመጠቀም ነው እንግዲህ እነዚህ አላስፈላጊ እርምጃዎችና ከገደብ ያለፉ እርምጃዎች የምንላቸው።
የአማራ ብሔራዊ ንቅናቄ አብን ትናንት ባወጣው መግለጫ በሚኒሊክ አደባባይ በተገኘው የአድዋ በዓል ታዳሚ ላይ የጸጥታ ኃይሎች ፍጹም አላስፈላጊ ሲል የገለጸውን የኃይል እርምጃ እንደወሰዱ ጠቅሶ የዳግማዊ ሚኒሊክ መሰናዶ ትምህርት ቤት የፊዚክስ መምህር የነበረው የአብን አባል ከመንግስት የጸጥታ አካላት በተተኮሰ ጥይት ተገድሏል ብሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከትም እንዲሁ ዛሬ በሰጠው መግለጫ በቅዱስ ጊዮርጊስ ቤተ ክርስቲያን ቅጥር አንድ ምዕመን መንግስት የጸጥታ መዋቅር በተተኮሰ አስለቃሽ ጭስ ታፍነው ህይወታቸውን አጥተዋል ብሏል። በተጨማሪም አገልጋይ ካህናት፣ አባቶች፣ ምእመናንና ምእመናት ከፍተኛ የሆነ አካላዊና ስነ ልቦናዊ ጉዳት ደርሶባቸዋል ሲልም አክሏል። ወደ ቤተ ክርስቲያኑ ቅጥር ግቢ ሁለት ጊዜ በተተኮሰ አስለቃሽ ጭስ ምክንያት የንግስ በዓሉ ተረብሾ እንደተቋረጠም ነው ያመለከተው። ለአድዋ በዓል ህዝቡ ወደ ሚኒሊክ አደባባይ እንዳይገባ ክልከላ ከማድረግ ጀምሮ የክብረ በዓሉን ታዳሚያን ለመበተን ፖሊስ የተለያዩ የኃይል እርምጃዎችን ስለመውሰዱ ትናንት መዘገባችን ይታወሳል። ኢሰመኮም በዛሬው መግለጫው የጸጥታ ኃይሎች ተቀዳሚ ኃላፊነት መሆን ያለበት የህዝቡን ደህንነትና ሰብአዊ መብት መጠበቅ ቢሆንም በሚኒሊክ አደባባይ የነበረው የተለመደና ሰላማዊ ህዝባዊ ስብሰባ እንዲሁም በአቅራቢያው በሚገኘው ቅዱስ ጊዮርጊስ ቤተ ክርስቲያን የነበረው የምዕመናን ሃይማኖታዊ ስነ ስርዓት የጸጥታ ኃይሎች በወሰዱት አላስፈላጊና ከመጠን ያለፈ እርምጃ ተስተጓጉሏል ብሏል። በዚህ ሂደትም ቢያንስ የአንድ ሰው ህይወት ከማለፉ በተጨማሪ ብዙ ሰዎች ለአካል ጉዳት መዳረጋቸውንና የታሰሩም ስለመኖራቸው የኢሰመኮ የህግ ፖሊሲ ስራ ክፍል ዳይሬክተሯ ታሪኳ ጌታቸው ተናግረዋል።
የታሰሩ መኖራቸውን ሰምተናል። እንግዲህ ከሚመለከታቸው የጸጥታ አካላት ጋር ክትትል እያደረግን ነው። አሁን ዛሬ ጨኑ ሙሉ እሱን እያደረግን ነው። በተለያዩ ማቆያ ቦታዎች እየዞርን ነው። ስለዚህ እሱን በተመለከተ ቁጥር አላስቀመጥንም። ሆኖም የቆሰሉ በርካታ ሰዎች እንደነበሩ ማወቅ ችለናል።
ምናልባት ፖሊስ እርምጃ እንዲወስድ ያስገደደው ሁኔታ ተፈጥሮ ነበር በእናንተ ማጣራት?
እንግዲህ በእኛም በጠጣይነት ምርመራ የምናደርግበት ይሆናል። ሆኖም ግን እንግዲህ በመግለጫችን አንድ ታስታውስ ነው ነገር አንዱ አንድ ስብስብ እንደዚህ መሰል የስብስቦች ሰላማዊ አልነበረም የሚለው ድምዳሜ ላይ ለመድረስ ሰላማዊ ካልነበረ ደግሞ መወሰድ ስላለባቸው እርምጃዎች እንግዲህ ዓለም አቀፍ የሰብአዊ መብቶች መስፈርቶችና መርሆች አሉ። እነሱን በድጋሚ አስታውሳለሁ። የመጀመሪያው ሁሉ ጊዜ ጸጥታ ኃይሎች መውሰድ ያለባቸው መጀመሪያ እንደዚህ አይነት ስብስቦችን ሰላማዊ እንደሆኑ ነው። እና ለረብሻ እንኳን የተዘጋጁ ሰዎች ቢኖሩ ጥቂት ናቸው ተብሎ ነው ይሄ የመጀመሪያው ግምገማ የሚደረገው ራሱ። እና እነዚህን መስፈርቶች ማስታወስ አስፈላጊ መስሎ ስለታየ በሰፊው አስረድተናል። እሱንም የሚጠቅስ መግለጫ ነው ያወጣ ነው።
የደረሰውን አጠቃላይ ጉዳት በተመለከተ ኮሚሽኑ ተጨማሪ ምርመራ በማድረግ ላይ እንደሚገኝም ነው የገለጹት። ከተፈጸመው ኢሰብአዊ ድርጊት ጋር በተያያዘ ተጠያቂነት ያለባቸው የሕግ አስከባሪዎች ለሕግ መቅረብ አለባቸው ያለው ኢሰመኮ፣ መሰል ችግሮች እንዳይከሰቱ የሕግ አስከባሪዎች በበቂ ሁኔታ ስልጠና ሊሰጣቸው ይገባል ሲልም አሳስቧል። በሚኒሊክ አደባባይ ከነበረው 127ኛው የአድዋ ክብረ በዓል ጋር በተያያዘ ስለተፈጠረው ክስተት ከፌዴራል ፖሊስ አስተያየት ለማግኘት ያደረግነው ጥረት ዛሬም ሊሳካልን አልቻለም። ይሁን እንጂ የመንግስት ኮሚኒኬሽን አገልግሎት ትናንት ባወጣው መግለጫ በሚኒሊክ አደባባይ የሚደረገውን በዓል ለመረበሽ የፈለጉ አካላት ሁከት ለመቀስቀስ ሞክረው ነበር ያለ ሲሆን፣ እነዚህ አካላት የአደባባዩን በዓል መረበሽ ሲያቅታቸው በቅዱስ ጊዮርጊስ ቤተ ክርስቲያን የሚደረገውን ሃይማኖታዊ በዓል ለመረበሽ ሞክረዋል ሲል ወንጅሏል። አክሎም የጸጥታ አካላት ሁከት ፈጣሪዎችን ለማስታገስ በሚያደርጉት ጥረት ለሃይማኖታዊ በዓሉ የመጡ ምዕመናን ለጉዳት እንዳይዳረጉ ጥረት አድርገዋል ካለ በኋላ በዚህም ጥቂት ምዕመናን ላይ ጉዳት ደርሷል ብሏል። ስለደረሰው ጉዳት አይነትና መጠን በግልጽ ያልጠቀሰው የኮሚኒኬሽን አገልግሎቱ መንግስት ሁኔታውን አጣርቶ በችግር ፈጣሪዎች ላይ ተገቢውን እርምጃ ይወስዳል ሲልም አስታውቋል። ይሁን እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ችግሩ የሌሎች ቡድኖች እንደሆነ በመጥቀስ የመንግስት ኮሚኒኬሽን ያወጣው መግለጫ መንግስት ችግሩን ለማረምና ለመፍታት ፍላጎት የሌለው መሆኑን እንድንረዳ አድርጎናል በማለት ተችቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ከዚሁ ጋር በተያያዘ በትላንትናው ዕለት የአድዋ ድል በዓልን ለማክበር ወጥቶ መገደሉ የተነገረውን ወጣት ሚሊዮን ወዳጅን ሁኔታ በተመለከተ ዝርዝር መረጃ እንዲሰጠን የአክስቱን ልጅ አቶ አዲስ ኃይሌን አግኝተናል። ጽዮን ግርማ ናት በስልክ ያነጋገረችው።
ስምህ ማን ይባላል? እስኪ ንገረን ስለ ራስህ።
አዲስ ኃይሌ ይባላለሁ።
የት ከተማ ነው የምትኖረው?
እዚህ አዲስ አበባ ከተማ ነው የምኖረው። እዚህ የመንግስት ሰራተኛ ነኝ።
ትላንትና ፌስቡክ ገጽህ ላይ አንድ ሀዘን አጋርተህን ነበረ። ዘመድህ ወንድምህ ጋር አብረህ በዓል ልታከብሩ ወጥታችሁ አንተ በጭስ መታፈንህንና ወንድምህ ደግሞ መገደሉን ገልጸህልን ነበር እና እስቲ የሆነውን ነገር ንገረን።
ትናንት በዓል ለማክበር ከትናንት ወዲያ ተደዋውለን ነበር። ማታ ላይ ያው ጠዋት ተገናኝተን አብረን እንደምንሄድ ተነጋግረን ነበረ። የሆነው ምንድን ነው፣ ጠዋት ላይ እሱ ቀድሞ ነው የሄደው፣ እኔ ትንሽ ዘገየሁኝ እና እሱ ቀድሞ ስለገባ ከብዙሀኑ ጋር ተቀላቅሏል። እኔ ከኋላ ነበርኩኝ። በመሀል ያው እኔም ደረስኩኝና ተደዋውለን እሱ ያለበት ቦታ እና እኔ ያለበት ቦታ ትንሽ ይራራቅ ስለነበር በአቅጣጫ ተነጋግረን እና ወደ እኔ ብዬ አልኩት። ትንሽ ቆይቶ ግን ምንድን ነው የተደረገው፣ በቃ ሰዎቹ ተሳታፊውን ታዳሚውን በመደብደብ ሰውን ለመበተን የተሞከረው በዛ ሰዓት እንግዲህ እሱም በብዛት ጭስ የሚበተንበት አካባቢ ነበረ። እኔ ወደ ዳር ነበርኩ፣ እኔ የተወሰነ በጭስ ታፈንኩኝ። እሱ ግን በደንብ በብዙ ታፍኖ ነበረ እና ትንሽ ከተረጋጋ በኋላ ተደዋውለን ጭሱ አፍኖኝ ነበረ፣ አሁን ታፍኛል፣ የት እንገናኝ አለኝ። ናውጣና ወደ 6 ኪሎ እንሂድ ምናምን ብየው እንዲህ ተባብለን እንደጨረስነ እንግዲህ የተደረገው ነገር ምንድን ነው፣ ተነስቶ ሲመጣ ነው የመጡት። ወዲያው ነው ህይወቱም ያለፈው። ትንሽ ቆይቶ ሌላ ሰው ደውሎ ተመቷል አሉ ምናምን ብሎ የነገረኝ። እንግዲህ ሆስፒታል ብዙ ቦታ ዞርኩኝ። አገኘው አልቻልኩም። ሰው ደውሎ ወደ አቤት እንዳለ ጠቁሞኝ እዛ ሲሄድ ያው በዚህ በጎኑ በጥይት ተመቶ ሞቶ አገኘሁት።
አቤት ሆስፒታል ስትሄድ ህይወቱ አልፎ ነበር?
አቤት ሆስፒታል ሳይደርስ ነው የሞተው። እዚሁ ላይ እንዳለ ነው የሞተው። አቤት ሆስፒታል ያለውን መረጃ ለፖሊስ ነው መስጠት የምንችለው፣ ግን ተመቶ እንደሞተ ብቻ ነገሩና ሙሉ መረጃውን ከማክሰኞ በኋላ መታችሁ መውሰድ ትችላላችሁ አሉን።
አቤት ሆስፒታል ስትደርስስ ሌሎች የተጎዱ ነበሩ? ከአንተ ወንድም ሌላ
የተጎዱ ነበሩ፣ ግን ቀላል የሆነ ጉዳት የነበረባቸው ሰዎች ነበር የነበሩት እና ወደ 17 ነው ምናምን አካባቢ የተጎዱ ሰዎች እንደነበሩ፣ ግን ሌላ ቦታም ደግሞ በጣም የተጎዱ የሄዱ ሰዎች እንዳሉ ነው። ከዛ ያው ምልሽ ሀዘንሽን ሀዘን አድርገሽ ሌላ ነገር ብዙም አተኩረሽ ታዳምጭበት ነገር አይኖርም። ነገር ግን እንደዛ ነገር ነው የነበረው። ያን ያህል ግን የነበረው ሁኔታ በደንብ ማወቅ ግን አልችልም፣ ምክንያቱም እኔ የነበረ ስሜት የተለየ ስለነበረ።
ስሙ ማን ይባላል?
ስሙ መኳንንት ወዳጅ አበራ ይባላል። በዛ በተወለደበት አካባቢ እንደዛ ተብሎ ነበር የሚጠራው እና ወደ በዩኒቨርሲቲ ደረጃ በትምህርትም ሲጠራ የነበረው መኳንንት ወዳጅ ተብሎ ነው። በኋላ ግን ወደ አዲስ አበባ ከመጣ በኋላ ስሙን ሚሊዮን ወዳጅ ብሎ ቀይሯል በፍርድ ቤት።
ለምን?
ምክንያቱን እኔም በደንብ አላወራሁትም።
ከአንተ ጋር የስልክ ግንኙነታችሁ ሲቋረጥ የቱ ጋር እንደነበር ነግሮሃል?
እሱ ጋር የነበሩት እዛ ጊዮርጊስ ቤተክርስቲያን በታችኛው በበሩ በኩል ነበር የነበረው እና እኔ በዛኛው ወደዚህ ወደ አዲሱ ገበያ ልናስወጣው መንገድ ስለነበርኩኝ እዛ ላይ እንዳለ ነበር የነገረኝ። ከዛ በኋላ ግን እየጠበቁት ሲቆይ ስልኩ ላይ ስደውል ሌላ የማላውቀው ሰው ነው ያነሳው። ምንድን ነው ምናምን ብዬ ስጠይቀው አይ በቃ ስልኩ ወድቆ አንስቼው ነው ተመቷል አለኛኛውም።
አስለቃሽ ጭስ ተተኩሶ ስትበተኑ እናንተ ምን እየሰራችሁ ነበር? ምን እያደረጋችሁ ነበር?
እኛ የባሉልን ለመታደም ነው ያለው። ሰው ያለውን እንቅስቃሴ እያየን ነበረ። እንግዲህ ወጣቶች ይጨፍሩ ነበረ። እኛም የማየት ጉጉትም ስለነበረና ሲተኮስ እንግዲህ ጭሱን ለማምለጥ ሞክረን ነበር። ከዛ በኋላ ግን ጭሱ ትንሽ ከበድ ያለ ስለነበር የተፈጠረው ነገር በብዛት ምን እንደሆነ መገንዘብ አልችልም ነበረ። የራሱ
አስለቃሽ ጭሱ ሲተኮስ በቦታው የነበረው ሁኔታ ምን ይመስላል?
በቃ ሰው በሰው ላይ ነው የሚወድቀው። እንግዲህ መረት ነው መረት ነው የያዝኩት። ስለዚህ የሆነ እንትን ውስጥ አንድ ኮንቲነር ውስጥ አለ እዛ ጋር ወደዛ አንገቴ እንደፊት ብጃል ተቀመጥኩኝ እና የእኔ ብዙም ወደ ዳርም ስለነበሩ ከመጀመሪያ ያለውን ሪያክሽን በደንብ ማየት አልችልም። ራሴን ማዳን ነበረ የነበረብኝ። ከዛ በኋላ ያለውን ነገር እንግዲህ እኔ ከለቀቀ በኋላ ነው ነገሮችን ማየት የጀመርኩት።
በዛን ሰዓት ወንድምህ ወዴት እንደሮጠ ወይም ወንድም ወዴት አቅጣጫ እንደሄደ አላየህም?
አብረንም አልነበርም። በተወሰነ እንትን የቦታ ርቀት ላይ እንለያይ ነበረ። ማለት እሱ በዛ በታችኛው በር ነው፣ በዚህ በሚኒልክ አደባባይ በኩል እኔ ወደ አዲሱ ገበያ በኩል በር ነበር እና መታየት አንችል ነበረ።
ፎቶ ግን ተነስታችሁ አብራችሁ አይቼ ነበረ።
እሱ ፎቶ የአሁን ፎቶ አይደለም፣ የቆየ ፎቶ ነው። ጥር ላይ ለጥምቀት የተነሳ ነው ፎቶ ነው። የአሁን ፎቶ አይደለም። አሁን እርግጥ የለበሰው ሸሚዝ፣ ነጭ ሸሚዝ እኔ የለበሰው እንደ ባለፈው አይነት፣ ግን ይህን አለባበስ ጃኬት ነው ለብሼ የሄድኩት። የቢጫ አረንጓዴ ያለበትን ለብሼ አልሄድኩም። እኔ ከመጀመሪያውም እንደዚ አይነት ነገር አለ ብሎኝ ስለነበረ እንደዛ ለማድረግ ተዳፈርኩም። እኔ ጥቁር ጃኬት ለብሼ ነው የሄድኩት።
እስቲ ንገረን ስለ ወንድምህ፣ የት ነው ነዋሪነቱ? ምንድን ነው የሚሰራው?
የተወለደው ደቡብ ጎንደር ንፋስ መውጫ የሚባል ከተማ አለ። እዛ ነው የተወለደው። እዛ ነው የተወለድነው ሁለታችንም። እኔ አዲስ አበባ ከመጣሁ ወደ ከሃይስኩል ጀምሮ እዚህ ነው የተማርኩት እና ንፋስ መውጫ ከተማ የ11ኛ እና የ12ኛ ክፍል የፊዚክስ አስተማሪ ነበር። ያለው የአካባቢው የአየር ንብረት ከባድ ስለከበደው ቅዝቃዜ ስላለው አስም ነገር ስላለብኝ ቅዝቃዜውን አልቻልኩትም፣ ወደ አዲስ አበባ መምጣት ፈልጋለሁ ሲለኝ ብራ መጣሁት እና እዚህ ሚኒልክ ተመድቦ ሚኒልክ ሁለተኛ ደረጃ ትምህርት ቤት የፊዚክስ አስተማሪ ነበረ። ከመጣ አሁን የባለፈው ጥር ወር ሁለተኛ አመቱ ነው ገና።
ከማን ጋር ነበር የሚኖረው?
የሚኖረው ከአንድ ወንድም አለው ወደ ገርጃ አካባቢ ከወንድሙ ታናሽ ወንድሙ ጋር እንደሚኖረው።
አሁን አስክሬን ተሰጣችሁ?
አስክሬን ትናንት ሰጡንና እንሸኛቸዋለን ብለው ያው ፖሊሶች ሰጡን። ግን እዚህ ሱሉልታ ትንሽ አለፍ እንዳልነ እነሱ ፖሊሶች ተመለሱ። ፊቼ ስንደርስ ከዚህ በኋላ መሄድ አትችሉም አሉን። እዛ አካባቢ ያሉ የጸጥታ ኃይሎች ፊቼ ለማደር ተገደድነ እና ጠዋት 11 ሰዓት ተነስተን ወደ ጉዞ አደረግን።
አሁን ደርሳችኋል? እዛ
ገና አልደረስንም፣ የተወሰነ ሰዓታት ይቀረናል። እስከ 11 ሰዓት ድረስ እንደርሳለን ብለን እናስበው።
በዛን ሰዓት እንደዛ የሚያስተኩስ እንደዚህ አይነት እርምጃ የሚያስወስድ ሁኔታ ነበር?
ህዝቡ ያው በዓል ለማክበር ወጥቷል። ከከተማ አስተዳደሩ ቢሮ በኩል በርካታ ፖሊሶች መጡ። እንግዲህ የነበረው ነገር ከወጣቱ አካባቢ ያው ስሜታዊ ሆኖ የመናገር አንዳንድ ቃላቶችን የመጠቀም ነገር ነበረ። ከዛ በዘለለ ግን እንግዲህ ያው ቦታውን አትረገጡ ለማለት ነው እንጂ እንግዲህ ለመተኮስ ጭስ ለማፈን የሚሆን ነገር አለ ብዬ ግን አላስብም። ምክንያቱም እንግዲህ በዓል ነው ልታከብሪ ወጣሽው። በዓል ልታከብሪ ከወጣሽ ደግሞ እንግዲህ ቦታው ላይ ነው ያለው። እንግዲህ ደግሞ ሀገር የሚመራ አካል ጸጥታ አካል ያለበት አካል ደግሞ ወደ ሰፊ ነው መሆን ያለበት። ስፔሻሊ ስድቦች ምናምን ሊወረወሩ ይችላሉ እኮ። ግን ቢሆንም እንግዲህ አርቆ ማሰብ ያስፈልግ ነበር። ይህን ማድረግ የቻሉ አልመሰለኝ ጊዜው ያሉ ሰዎች እና ያለው ነገር እንደዛ ነው። በነገራችን ላይ ከዚህ የበለጠ ራሱ በጣም ሊያሳዝን የሚችለው ቤተክርስቲያን ውስጥ ሲተራመስ የነበረ ህዝብ፣ በጭስ ታፍኖ ሲጎዳ የነበረ ህዝብ ብታዩ የእውነት ነው፣ ልብ ነው የሚያደማው።
ወደ ሟች ወንድም አቶ አዲስ ኃይሌ ማምሻውን ደውዬ የሟች ሚሊዮን ወዳጅ አስክሬንን ንፋስ መውጫ ጋይንት ወደሚገኙ ቤተሰቦቹ ማለትም ወደ እናትና አባቱ ቤት አስክሬኑን ይዘው መድረሳቸውን ገልጾልናል።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ቀደም ሲል የአብይ ርዕስ ዘገባዎችን ነበር የተከታተላችሁት። ወደ ትንታኔው መጽሔት እናልፋለን። በትግራይ በሚቋቋመው የጊዜያዊ አስተዳደር ማቋቋሚያ ሰነድ የካቢኔ ወንበር ከተመደበላቸው ፓርቲዎች ሁለቱ ስልጣኑን እንደማይቀበሉት አስታውቀዋል። ስልጣኑን አንቀበልም ያሉት ሳልሳይ ወያነ ትግራይና ውድብ ናጽነት ትግራይ የተባሉ ፓርቲዎች የህዝባችንን መከራ የሚያራዝም ነው ብለዋል። በክልሉ የሚመሰረተው ጊዜያዊ አስተዳደር የካቢኔ ክፍፍል ሰነዱ ይፋ የተደረገው ለሁለት ቀናት በመቀለ ከተማ የተካሄደው ጉባኤ ሲጠናቀቅ ነው። ሙሉጌታ አጽብሃ ተከታዩን ዘገባ ልኳል።
በፕሪቶሪያ የተፈረመው የሰላም ስምምነት ተከትሎም በትግራይ ክልል የሚቋቋመው ጊዜያዊ አስተዳደር ሰነድ ተቃዋሚ ፓርቲዎች የካቢኔ ወንበር እንደሚኖራቸው አመልክቷል። የካቲት 22ና 23 2015 ዓ.ም በመቀለ ከተማ የተካሄደው የጊዜያዊ አስተዳደር ማቋቋሚያ ጉባኤ ሲጠናቀቅ ነው የካቢኔ አደረጃጀትና ስብጥር ይፋ የተደረገው። ተቃዋሚ ፓርቲዎች በክልሉ በሚቋቋመው ጊዜያዊ አስተዳደር የሚኖራቸውን ቦታ ከተደረሰበት ድምዳሜ በመነሳት ያብራሩት ከጉባኤው አደራጆች አንዷ ወይዘሮ ሊያካሳ ናቸው።
ካብ ዝተፈላለዩ ተነሓናሕቲ ውድባትን ካብ ምሁራትን ካብ ሰራዊትን ካብ ኩሉ
ከተለያዩ ተፎካካሪ ፓርቲዎች ከምሁራንና ሰራዊት ከሁሉ የተውጣጣ አሳታፊ በሆነ መንገድ የትግራይ የስራ አስፈጻሚ አደረጃጀቱ በዚህ ደረጃ እንዲሆን የሚያደርግ ሰነድ ነው። በዚህ ጉዳይ የኮንፈረንሱ ተሳታፊ በትኩረት ነው ያየው። በዋናነት ትኩረት ያደረገበት ደግሞ ሁሉም አቅማችን እናሰባስብ ነው የተባለው። በዚህ ደግሞ ሁሉም አቅሞች ለማሰባሰብ የየራሱ ኮታ ተሰጥቷል።
በዚህም ፓርቲዎቹ በጊዜያዊ አስተዳደሩ በተሰጣቸው ስልጣን ተሳታፊ እንዲሆኑ ጥሪ ቀርቧል ሲሉ ነው የተናገሩት። የሚመሰረተው ጊዜያዊ አስተዳደር በትግራይ የደረሰውን ውድመት መነሻ በማድረግ የመልሶ ግንባታ ስራ ይሰራል፣ እንዲሁም ለቀጣይ ምርጫ ያዘጋጃል ብለዋል ወይዘሮ ሊያም። በጉባኤው ላይ የተደረሰው ስምምነትም ከፌዴራሉ መንግስት ጋር በሚደረገው ድርድር የትግራይ አቋም ሆኖ ይቀርባል ብለዋል። የፌዴራሉ መንግስት በትግራይ በሚቋቋመው ጊዜያዊ አስተዳደር ውስጥ ስልጣን እንደማይፈልግ የጠቀሱት የጊዜያዊ አስተዳደሩ መስራች ኮሚቴ አባል ብርጋዴር ጀነራል ተክላይ አሸብር ትግራይ ውስጥ ጨርሱት ብለዋል ሲሉ ከትናንት በስቲያ ተናግረዋል። የፌዴራል መንግስት ባለስልጣናት እስካሁን በዚህ ጉዳይ ላይ የሰጡት ይፋ አስተያየት የለም። በስልጣን ድልድሉ የካቢኔ ወንበር እንዲይዙ ከተካተቱ ፓርቲዎች አንዱ ሳልሳይ ወያነ ትግራይ ነው። የፓርቲው ምክትል ሊቀመንበር አቶ አሉላ ኃይሉም የእኛ ጥያቄ የወንበር አይደለም በማለት አብራርተዋል።
ኣብ ዘየለት ቱሪዝም ኣብ ሽዱሽተ ወርሒ ቱሪዝም ቢሮ ክንመርሕ አዘየላ ቴክኖሎጂ ኣብ ሽዱሽተ ወርሒ ቴክኖሎጂ ቢሮ ክንመርሕ
ቱሪዝም በሌለበት ሁኔታ በስድስት ወራት ውስጥ የቱሪዝም ቢሮን ልንመራ፣ ቴክኖሎጂ በሌለበት ሁኔታ ለስድስት ወራት የቴክኖሎጂ ቢሮን ልንመራ፣ ኢንዱስትሪ በሌለበት ሁኔታም ለስድስት ወራት ኢንዱስትሪን ልንመራ አንችልም። ይህን እንድናደርግ በተዘጋጀልን የልጆች ጨዋታ ውስጥም አንገባም። የትግራይ ሕዝብ እየጠየቀ ያለው ከጨለማ ሊያወጣው የሚችል የሥርዓት ለውጥ ነው። ይህ የትግራይ ወጣት ጥያቄም ነው። ይህንን ጥያቄ ከፊት ለፊት ሆነን እንድንመራ እንጂ ጓዳ ውስጥ ተዘግተን ሕዝባችንን ወደዚህ ጨለማ ያስገባውን ሥርዓት አናገለግልም።
በዚህ ምክንያት የሕዝባችን መከራ ማራዘም ስለማንፈልግ የዚህ ጊዜያዊ አስተዳደር አካል አንሆንም ብለዋል። የውድብ ናጽነት ትግራይ ምክትል ሊቀመንበር አቶ አለም ሰገድ አረጋይ በበኩላቸው ፓርቲያቸው አሁን እንዲዋቀር በተወሰነው የጊዜያዊ አስተዳደር ሂደቱ ላይ ተቃውሞ እንደነበረው በማስታወስ ውጤቱም እንደማይቀበሉ ተናግረዋል።
ኣብ ምትካል እቲ ሕዚ ዝግበር ዘሎ ምንቅስቃስ ናይ ፍትሓውነት ሕቶ ናይ ዲሞክራሲያውነት ሕቶ
አሁን እየተደረገ ያለው እንቅስቃሴ ሲጀመር ፍትሐዊነትና ዲሞክራሲያዊነት ስለሚጎድለው እስካሁን የነበረውን ጉዞ አንቀበልም ብለናል። በመቀጠል ደግሞ በማንኛውም መመዘኛ በሂደት ቀውሱን የፈጠረው አካል የመፍትሄው አካል ሆኖ ሊመጣ ይችላል።
ፓርቲያቸው የሚጠይቀው የሚመሰረተው ጊዜያዊ አስተዳደር በባለሙያዎች የሚመራ የሽግግር ጊዜ እንዲሆን መሆኑን ነው አቶ አለም ሰገድ ያብራሩት። ፓርቲዎቹ ገብተው በካቢኔ አባልነት አንሳተፍም ካሉ ቦታው ለሚሰራ አካል ይሰጣል ሲሉ የጊዜያዊ አስተዳደር አደራጅ ኮሚቴ አባል ብርጋዴር ጀነራል ተክላይ አሸብር ከትናንት በስቲያ ገልጸው ነበር። በኮንፈረንሱ ተሳታፊ የነበሩት የአሲምባ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ሓጎስ ወልዱ በበኩላቸው የስልጣን ክፍፍሉን ህወሓት በበላይነት የያዘው ቢሆንም በጊዜያዊ አስተዳደር ውስጥ ሆነን ትግላችን እንቀጥላለን ብለዋል።
ያ ስምምነት አቃፊ ዲሞክራሲያዊ እና አካታች እንዲሆን ነው የሚደነግገው። ነገር ግን አሁን ባታዘብነው ወይም ባየነው አካሄድ ህወሓት በተለያየ ማህበራት ይሁን በተለያየ አደረጃጀት ስም ክርስትና በመስጠት 90-80% ራሱ እንደገባበት ነው ያየነው። አብዛኞቹ ፖለቲካ ፓርቲዎችም ከሂደቱ ራሳቸው አግለዋል። እኛም ምንድነው ውስጥነን ለመታገል ያመቸን ዘንድ ነው እንግዲህ የገባ ነው እንጂ ፍትሐውነቱ እና ዲሞክራሲያውነቱ አምነንበት አይደለም የገባ ነው ማለት ነው።
የብሔራዊ ባይቶ አባይ ትግራይ ባይቶና ሊቀመንበር ዶክተር ጸጋዘ አብካሱ በበኩላቸው የጊዜያዊ አስተዳደሩ አላማ አይተን እንደ ፓርቲ እንወስናለን ብለዋል።
ተሳተፉ ወንበራት ከነወኩሚና ገለዘ ይመስላል።
ተሳተፉ ወንበር እንሰጣችኋለን የሚል ነገር እየመጣ ነው። እሺ መልካም፣ የካቢኔው አካል እንሆናለን ብለን እንኳን ብንገባ ካቢኔው ምንድን ነው የሚሰራው? የካቢኔው ተልእኮ ምንድን ነው? እስቲ ያስረዱን፣ ያሳውቁን። ከዛ ካመንበት በምንችለው ነገር የማንሳተፍበት ምክንያት አይኖርም። እኛ የምንጠረጥረው ነገር አለ፣ በተግባርም እያሳዩን ያለ ነገር ነው። እየተቋቋመ ያለው ጊዜያዊ አስተዳደር ከተጠያቂነት ለማምለጥ እንዳይሆን እንጠረጥራለን።
ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ አባይ ትግራይ ባይቶና እንዲሁም ውድብ ናጽነት ትግራይ በቀጣይ በጋራ ግንባር እስከ መመስረት እንደሚሄዱና ለትግራይ ሕዝብ ፍላጎት አብረው እንደሚሰሩ በሰጡት መግለጫ አስታውቀዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
በተከታይ የፍርድ ቤት ዜና ይሆናል። ሰሞኑን በኦርቶዶክስ ተዋሕዶ ቤተክርስቲያን ከነበረው ችግር ጋር በተያያዘ በቁጥጥር ስር ከዋሉት ግለሰቦች መካከል አንዱ የሆኑት የፓስተር ቢንያም ሽታይ ጉዳይ ወደ አዲስ አበባ ከተማ ፍርድ ቤት መሄዱን ጠበቃቸው ገለጹ። በተለያዩ የፌዴራል ፍርድ ቤቶች ዋስትና ቢፈቀድላቸውም ፖሊስ በፌዴራል ደረጃ ባሉ ፍርድ ቤቶች ያለውን ይግባኝ ካጠናቀቀ በኋላ ዛሬ ጉዳዩን ወደ አዲስ አበባ ከተማ ፍርድ ቤት ንፋስ ስልክ ምድብ ችሎት የወሰደው ሲሆን እዚያም ዋስትና ቢፈቀድላቸውም ፖሊስ ይግባኝ ማቅረቡን ከጠበቆቻቸው መካከል አንዱ የሆኑት ጠበቃ ብሩክ ደረጀ ተናግረዋል። ኬኔዲ አባተ ተጨማሪ አለው።
ጥር 14 2015 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተፈጥሮ ከነበረው ችግር ጋር በተያያዘ በቁጥጥር ስር ከዋሉ ግለሰቦች መካከል ከየካቲት 3 2015 ዓ.ም ጀምሮ በእስር ላይ የሚገኙት ፓስተር ቢንያም ሽታዬ ፖሊስ ሁከትና ብጥብጥ በመፍጠር ወንጀል ጠርጥሬያቸዋለሁ በሚል ፍርድ ቤት አቅርቧቸው ጉዳያቸውን በመከታተል ላይ እንደሚገኙ ከጠበቆቻቸው መካከል አንዱ የሆኑት ጠበቃና የሕግ አማካሪ ብሩክ ደረጀ ለአሜሪካ ድምጽ ገልጸዋል። የካቲት 17 የፌዴራሉ የመጀመሪያ ደረጃ አራዳ ምድብ ጊዜ ቀጠሮ ችሎት የ5000 ብር ዋስትና አስይዘው እንዲወጡ ቢፈቅድላቸውም ፖሊስ ይግባኝ በማቅረብ በእስር ላይ እንዳቆያቸው የገለጹት ጠበቃው ጉዳያቸው አሁን ወደ አዲስ አበባ ፍርድ ቤት ወርዶ እየታየ መሆኑንም አብራርተዋል።
ሁከትና ብጥብጥ በሚፈጥሩ ነገሮችን ፌስቡክ ላይ በመጻፍ ምናምን እንደዚህ በማድረግ በቀን ይሄ ነው ክሱ። በመሰረቱ ሁከትና ብጥብጥ በራሱ ዋስትና የሚያስከለክል ወንጀል አይነት አይደለም። ሲቀጥል ሁለት ጊዜ ፖሊስ ጊዜ ቀጠሮ ተፈቅዶለታል። አጠቃላይ 14 ቀን ወስዷል። ስለዚህ እስካሁን ድረስ ክስ መመስረት ካልቻለ በቂ በቂ ኤቪደንስ የለው ማለት ነው ለተረጋጋው ነገር። ስለዚህ ተጨማሪ ጊዜ ቀጠሮ ሊሰጥ አይገባም ብለን 33 ሆነን ልክ የዛሬ ሳምንት ማለት ነው ተከራከርነው። በዛ መልኩ ፍርድ ቤቱ ይሄንን ከሰማ በኋላ 5000 ብር አስጣ ሲል በየነ። ከሰዓት በኋላ እዛው አራዳ ምድብ ከፍተኛ ፍርድ ቤት ይግባኝ ጠየቁበት። ከፍተኛ ፍርድ ቤት ኦሬዲ ክርክሩን ሰምቷል ይውጣ ሲል በየነ። አሁንም አለቀውም ፖሊስ ብሎ በ20 ማለት ነው ሰኞ ሰበር ይዞት ሄደ። ሰበርም አየ ምንም መሰረታዊ ህግ ስር አልተሰራም። የስር ፍርድ ቤት የመጀመሪያ ፍርድ ቤት የሰጠው ከዛ ከፍተኛ ፍርድ ቤት ያጸናው ህጋዊ ነው ይውጣ በተባለው በ5000 ይውጣ ብሎ ሰበር ወሰነ። እኛ ሮብለት አቤቱታ አቀረብን ለመጀመሪያ ላይ ዋስትና ለፈቀደው የፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት። ፖሊስ ቀርቦ ይህንን መልስ ይስጥ ተባለ። መጥሪያ ደረሰው። ከሰዓት ይቅረብ ሲባል ምን ያደርጉታል? በመኪና ወስዱና ንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ እዚህ ጎተራ ፔፕሲ ጋር ያለው በመሀል ይቀርባል። ፖሊሱ ፍርድ ቤት ይቀርብና እኛ እኮ ለቀናል ንፋስ ስልክ ውስጥ ወስዶ ነው ለሌላ ቀርጥሮት ይላል።
ፓስተር ቢኒያም በተመሳሳይ ወንጀል ተጠርጥረው ዛሬ በአዲስ አበባ ከተማ ፍርድ ቤት ንፋስ ስልክ ላፍቶ ከተማ ችሎት መቅረባቸውንም የገለጹት ጠበቃና የህግ አማካሪ ብሩክ ደረጀ ችሎቱ ዋስትና ቢፈቅድላቸውም ፖሊስ ይግባኝ መጠየቁን ተናግረዋል።
ዛሬ ንፋስ ስልክ ላፍቶ ምድብ የከተማ ፍርድ ቤት ኦኬ ፌዴራሉን አሁን ጨርሰዋል አይደል? ከተማ ፍርድ ቤት አዲስ አበባ ከተማ ፍርድ ቤት ንፋስ ስልክ ምድብ ችሎት አቀረቡት። ተመሳሳይ ነገር አቀረቡበት። ምንም አልመሰላቸውም። በ2000 ብር ዋስትና ይውጣ ተባለ። አንለቅም አለ። ከሰዓት በኋላ ከፍተኛ ፍርድ ቤት እዛው የከተማው ከፍተኛ ፍርድ ቤት ወሰዱት። እዛው አከራከረን፣ እዛው ውሳኔ ሰጠ ይውጣ ብሎ እንደውም ከማሳሰቢያ ጋር ምክንያቱም የተከበረው ችሎት ከፌዴራል ጀምሮ እስከ ሰበር ሄድን አሁን ዛሬ ጠዋት እንደዚህ እንደዚህ ተባለ እዚህ ከተማነክ መጡ አሁን እርሶ ጋር የመጣው በዚህ በዚህ ምክንያት ነው በተመሳሳይ ኬዝ በቃ በአጽንኦት እንጠይቃለን አሁኑኑ ብይን እንዲሰጠን ስንል ከተክሳስ ጋር አሁኑኑ ልቀቁት ከሚል ማሳሰሪያ ጋር ከፍተኛ ፍርድ ቤት ይግባኙ ሳይቀበለው ቀረ። አልለቀቁትም። ማንሻውን አሁን ማንሻው ከሰላሳ ደቂቃ በፊት ሰበር የከተማው ሰበር እዛ ሜክሲኮ ጨለለቃል ሳ ያለው ሰበር የከተማ ነክ ሰበር ጋር ወሰዱት። ሰዓቱ ደርሷል ብለው አልተቀበሉም ብሎ መርማሪ ፖሊስ ተመልሶ ይዞት አሁን ወደ ፔች እየሄደ ነው። እዚህ ላይ ነን ያለ ነው። ከዚህ በኋላ እንግዲህ ሰበር ከተማ ነክ ሰበር ከሆነ ሰኞ ነው የሚሆነው።
የፓስተር ቢንያምን ጉዳይ በመከታተል ላይ የሚገኘው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከተፈጠረው ችግር ጋር በተያያዘ ያሉ የህግ ሂደቶችን ለመከታተል የተቋቋመው የቤተክርስቲያኗ በጎ ፈቃደኞች የህግ ቡድን ነው። ከዚሁ የቤተክርስቲያኗ ችግር ጋር በተያያዘ ፖሊስ ህገ መንግስታዊ ስርዓትን በኃይል ለመናድና ህብረተሰቡን ለሽብር በማነሳሳት ወንጀል ጠርጥሬያቸዋለሁ ያላቸውን መምህር ምረታብና ወይዘሮ ፌቨንን ጨምሮ በእነርሱ ስም በተከፈቱ 2 መዝገቦች ስር የነበሩ ሌሎች 10 ተጠርጣሪዎችንም በቅርብ በተለያዩ ጊዜያት ከእስር መልቀቁ የሚታወቅ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
በተከታዩ ዘገባ ወደ ኦሮሚያ ስናልፍ ደግሞ በኦሮሚያ ክልል በጉጂና ባሌ ዞን የተለያዩ ወረዳዎች የሚገኙ ነዋሪዎች የተቃውሞ ሰልፎች ማድረግ ከጀመሩ ዛሬ 4ኛ ቀናቸው መሆኑን አንዳንድ ነዋሪዎች ለአሜሪካ ድምጽ ገልጸዋል። ሰልፈኞቹ የኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት ሰሞኑን ይፋ ያደረገውን የተለያዩ ከተሞችንና አንድን ዞን እንደ አዲስ የማደራጀት ውሳኔ የተቃወሙ ናቸው። በተለይ አዲስ ይፋ የተደረገው የምስራቅ ቦረና ዞን በባሌ ዞን ከሚገኙ ወረዳዎች በተጨማሪ በቦረና በጉጂና በባሌ ዞን የሚገኙ ወረዳዎችን በመያዝ መደራጀቱ ቅሬታ አስከትሏል። በሁለቱ ዞኖች 4ኛ ቀን ያስቆጠረው የተቃውሞ ሰልፍ በተመለከተ ከአካባቢው ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ፀሐይ ዳምጠው ዝርዝሩን ይዛለች።
የኦሮሚያ ክልል ምክር ቤት የካቲት 20 ቀን 2015 ዓ.ም ያሳለፈው ውሳኔ አዲስ የከተሞች አደረጃጀት ይፋ ያደረገበት እንደዚሁም የምስራቅ ቦረና ዞን 21ኛ ዞን ሆኖ መደራጀቱን ያስታወቀበት ነው። የምስራቅ ቦረና ዞን ዋና ከተማ ነገሌ ቦረና ሆኖ በባሌ ዞን ከሚገኙ ወረዶች በተጨማሪ ከቦረና ዞን ሞያሌ ወረዳን፣ ሞያሌ ከተማን፣ ጉቺ ወረዳንና ወቻሌ ወረዳን፣ ከጉጂ ዞን ደግሞ ሊበን ወረዳን፣ ጉሚ እድሌ ወረዳንና ነገሌ ቦረና ከተማን እንደዚሁም ከባሌ ዞን መደወላቡ ወረዳን፣ ኦቦርሶ ወረዳንና ሀረና ቡልቅ ወረዳን በመጨመር እንዲደራጅ መደረጉን ነው የክልሉ መንግስት ያስታወቀው። በዚህ የክልሉ መንግስት ውሳኔ የተከፉ የወረዳዎችና ዞኖች ነዋሪዎች ተቃውሞ ማሰማት ከጀመሩ ዛሬ 4ኛ ቀናቸው መሆኑን ያነጋገርናቸው ሰዎች ተናግረዋል። ስማቸው እንዲገለጽ ያልፈቀዱ አንድ የባሌ ዞን መደወላቡ ወረዳ ነዋሪ ተከታዩም ብለዋል።
በባሌ ዞን የመደወላቡ አካባቢ ነዋሪ ነኝ። ይህን ነገር ድንገት ነው የሰማነው። መደወላቡ በባሌ ዞን ታሪካዊ ቦታ ነች። ባሌ ከመደወላቡ ውጭ ባዶ ናት። የነዋቆ ጉቱ የትውልድ ቦታ ነች። በኦሮሞ ህዝብ ትግል ውስጥ ወሳኝ ቦታ ናት። አሁን ሆን ተብሎ እየተደረገ ያለው አደረጃጀት በአንድ ህዝብ መካከል ችግር የሚፈጥር ነው። ለመልካም አስተዳደር አሊያም ለልማት ታስቦ ቢሆን ኖሮ ህዝቡን አወያይተው በማሳመን ሊያደርጉት ይገባ ነበር። አሁን አወቃቀሩ ተወሰነ እንጂ ህዝቡ አልተቀበለውም። ለዚህ ነው ድምጻችንን እያሰማን ያለ ነው።
የጉጂ ዞን ነዋሪ መሆናቸውን የጠቀሱት ስማቸው እንዳይጠቀስ የጠየቁ አስተያየት ሰጪም የጉዳዩ ባለቤት ሳይማክርበት መወሰኑ ተቀባይነት የለውም በማለት የጉጂ ዞን ነዋሪዎች ድምጻቸውን እያሰሙ ነው ብለዋል።
እኛ እንደሰማነው ከባሌ ዞን፣ ከጉጂ ዞን እና በቦረና ስር ካሉ ወረዳዎች አውጣተው ራሱን የቻለ ዞን እንደሚመሰርቱ ነው። እንደዛ ብለው ነው ያወጁት። ነገር ግን ይህ የሚሆነው በምን ምክንያት እንደሆነ አይታወቅም። የህዝቡ ጥያቄም አይደለም። ምንም ይፋ የተደረገ ነገር የለም። ግራ የሚያጋባው ነገር ደግሞ ህዝቡን ሳያወያዩ የአንድን ዞን ዋና ከተማ አንስተው የሌላ ዞን ዋና ከተማ ሆኗል ብለው በሚዲያ ማወጃቸው ነው። በዚህ ምክንያት ህዝቡ ተቆጥቶ በተለያዩ የጉጂ ዞን ወረዳዎች ሰልፍ እያካሄደ ነው።
ህዝቡ ባነሳው ቅሬታ ላይ ከኦሮሚያ ክልል ባለስልጣናት መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ነገር ግን ከተሞችን ከማዋቀር ጋር ተያይዞ የጠየቅናቸው የኦሮሚያ ክልል የከተማ ልማት ቢሮ ኃላፊ አቶ መሐመድ ጉዬ የከተሞችን እኩል ተጠቃሚነት ለማረጋገጥ ነው ሲሉ ለአሜሪካ ድምጽ ገልጸዋል።
ከተሞቻችን ባላቸው አቅም ተደጋግፈው ማደግ ስላለባቸው አንድ ላይ ማጣመር አስፈላጊ ሆኖ ስለተገኘ ነው። ከተሞቻችን የኢኮኖሚ፣ የኢንቨስትመንት፣ የንግድ፣ የቴክኖሎጂና ኢንተርፕራይዞች ማዕከል እንዲሆኑ አንዱ አንዱን ደግፎ ማደግ አለባቸው። እንደ ኦሮሚያ ብዙ ከተሞች አሉን። 736 ናቸው አሁን ያሉን ከተሞች። ነገር ግን እንደ ብዛታቸው ተወዳዳሪ ከተሞች የሉንም። ስለዚህ ተወዳዳሪ የሆኑ ከተሞችን ለመፍጠር በአንድ አካባቢ የሚገኙ ከተሞችን አንድ ላይ እንዲሆኑ ማድረግ አስፈላጊ ነው። ህብረተሰቡም ከተሞቹ ሲዋሃዱ እኩል ተጠቃሚ ይሆናል። ምክንያቱም በመሰረተ ልማቶች ዝርጋታ ላይ ብዙ ለውጦች ይኖራሉ።
የኦሮሚያ ብሔራዊ ክልላዊ መንግስት የክልሉን ህዝብ ኑሮና ተጠቃሚነትን በመሰረታዊነት ለማሻሻል የሚያስችሉ ፈጣን፣ ዘላቂና ሰፊ መሰረት ያለው ልማት ለማረጋገጥ አጎራባች ከተሞችን በአንድ ላይ እንዲደራጁ ተደርጓል ያሉት አቶ መሐመድ፣ ይህ ደግሞ በጥናት ላይ የተመሰረተ ነው ብለዋል።
እነዚህን ከተሞች ማዋሃድ የህዝቡ ፍላጎት ነው። የኦሮሚያ ክልል መንግስት ደግሞ ለማስተዳደር በሚያመቸው ወይም ከተሞችን በትክክልና በስርዓት ለማስተዳደር በሚያስችል መልኩ ስርዓት የመዘርጋትም ሆነ የማስተዳደር ስልጣን አለው። ይህ አሰራር በዋነኝነት ለህዝቡ ጥቅም ሲባል የሚደረግ ነው።
የኦሮሚያ ክልል ይፋ ባደረገው የአዲስ ዞንና የከተሞች አደረጃጀት ጉዳይ ላይ ሰሞኑን ቀጣይ ዘገባ ይዘን እንቀርባለን። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የአሜሪካ ድምፅ ዝግጅታችን ይቀጥላል። በተከታይ ደግሞ ወደ አማራ ክልል እናልፋለን። በአማራ ክልል በቅድመ አንደኛ ደረጃ እንዲሁም በአንደኛና መካከለኛ ደረጃ መማር ከሚገባቸው ህጻናት ውስጥ ከ3.2 ሚሊዮን የሚልቁት ወደ ትምህርት ገበታ አለመምጣታቸውን የክልሉ ትምህርት ቢሮ አስታወቀ። የሰሜኑን ጦርነት ጨምሮ በተፈጥሮ አደጋ፣ ወረርሽኝና በቂ የትምህርት ተቋማት ባለመኖሩ በርካታ ተማሪዎች በትምህርት እድሜያቸው ማግኘት የሚገባቸውን ትምህርት እያገኙ አለመሆኑን ቢሮ ገልጿል። ለአሜሪካ ድምጽ አስተያየታቸውን የሰጡ ወላጆችም የጸጥታ ችግርና መፈናቀል ልጆቻችንን ወደ ትምህርት ቤት እንዳንልክ እንቅፋት ፈጥሮብናል ያሉ ሲሆን፣ ትምህርት ቤት በመቆያቸው በመጠለያ ጣቢያዎች መኖራቸው እንደሚያሳዝናቸውም ገልጸዋል። መስፍን አራጌ ተጨማሪ አለው።
በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ውስጥ በግብርና የሚተዳደሩት አንበሉ ገብሬ በሰሜኑ ጦርነት ምክንያት ተፈናቅለው ሰቆጣ መጠለያ ጣቢያ ውስጥ መኖር ከጀመሩ 2 ዓመት ሆኗቸዋል። አርሶ አደሩ 3 ልጆቼን ወደ ትምህርት ቤት ለመላክ አቅም ስላነሰኝ ዘንድሮ ከትምህርት ቤት ቀርተዋል ይላሉ።
አንደኛ 8ኛ ነበረች። አንዷ ልጅ ቀደም ተማመን ስል ታላ ደርጃት ነበር፣ አሁን አቋርጣለች። ሌሎቹ 5ኛ፣ 3ኛ ናቸው። አንደኛ አልባሳ፣ 2ኛ ምግብ የላቸውም። እኔም ወደ ትምህርት ቤት ለመሰደድ ተቸገሩ። አቅም የለኝም፣ ምክንያቱም ንብረቴ ከዛ ነው የቀረ። አሁን ዕለታዊ ያው እዚህ የተሰጠሁት እርዳታ ለማስተማርና ለነሱ በቂ አይደለም። በሰዓቱ ለመብላት እንግዲህ በቀን ሶስት ጊዜ ይበላ የነበረው አንድ ጊዜ ለመብላት ስለተቸጋገሩ እነሱ መጣ ወደ ሌላ አካባቢ።
ሌላው ከአበርገሌ ወረዳ ኒውራ ከተማ የመጣው የ15 ዓመቱ ታዳጊ አማኑኤል ስንዴ ስምንተኛ ክፍል ላይ ቢደርስም ዘንድሮ ከትምህርት ቤት መቅረቱን ይናገራል።
የገባሁበት ምክንያት የመጽሐፍት፣ የደብተርና የእስክሪብቶ እጥረት፣ የምግብ እጥረት እዚህ የመሳሰሉ ከዛ የስነ ልቦና ጉዳትና መሰበር ከዛ በኋላ ቤተሰቡ ደግሞ ወደ አካባቢያችን ስላለ የእነሱን የመጨነቅ ስሜት እንደዛ ነገሮች ነበሩ።
ከማን ጋር ተፈናቅለህን የመጣኸው?
ከአጎቴ ጋር ያለሁት መጠለያለ። ወላጆቼ እኔ ራቅ ናቸው። ያው ናፍቆቱ የስነ ልቦና ስብራቱና የተለያዩ ችግሮች ትምህርት ላይ እንዳልገባ አድርጎኝ ትምህርት በደንብ ማር ነበረ። ራሴ አንደኛ ደረጃ ነው የሚይዝ የነበረው። ትምህርት ባለመማሬ የመናደድና የተስፋ የመቁረጥ ስሜት አለ።
የአበርገሌ ወረዳ ትምህርት ጽህፈት ቤት ኃላፊ ገብረሃና ኪሮስ ምላሽ አላገኙም ያሏቸው የወላጆችም ሆነ የህፃናቱ ጥያቄዎች የትምህርቱን ሂደት እንዳስተጓጎለው አስረድተዋል።
የአበርገሌ ወረዳ መማር ማስተማር ሂደቱ ህይወት ያለው ማለት አይቻልም። ከቀያችን ከተፈናቀልን ወደ 2 ዓመት ከምናምን አስቆጥረናል። አጠቃላይ መማር የነበረባቸውን 14779 ተማሪዎች ነበሩ። በተጨባጭ ግን በሰቆጣ ከተማና በሰቆጣ ዙሪያ ላይ 2015 የሚያክሉ ተማሪዎች የሚማሩ አሉ። አንደኛ የሳይኮሎጂካሊ ችግር ደርሶባቸዋል። ልጆቹ ላይ ምግብ አግባብ እያገኙ አይደለም።
በክልሉ ለቅድመ አንደኛ ደረጃ፣ አንደኛና መካከለኛ ደረጃ ትምህርት ቤቶች እድሜያቸው የደረሰ ከ7.9 ሚሊዮን በላይ ህጻናት አሉ ይላሉ በአማራ ክልል ትምህርት ቢሮ የእቅድና ሀብት ማፈላለግ ዳይሬክተር ምስጋናው አማረ። ከነዚህ ውስጥ ግን እንደ ዳይሬክተሩ ከ3.2 ሚሊዮን የሚለቁት እየተማሩ አይደለም። ክልሉ በያዝነው ዓመት ባለው አደረጃጀትና የሰው ኃይል 5.2 ሚሊዮኑን ተቀብሎ ለማስተናገድ ቢያቅድም ተደራሽ የሆኑት 4.6 ሚሊዮን እንደሆኑ አስረድተዋል።
የህጻናቱ ብዛት በፕላን ልማት ቢሮ ስነ ህዝብ ክፍል በሚሰጠን ግምት መሰረት ነው። የቅድመ አንደኛ ደረጃ ትምህርት ይማራሉ ተብሎ የሚታሰቡት 1.9 ሚሊዮን በላይ ህጻናት ናቸው በክልላችን። ከነዚህ ውስጥ ይማራሉ ብለን ያሰብነው 1 ሚሊዮን አካባቢ የሆኑትን እድሜያቸው ከ4 ዓመት እስከ 6 ዓመት የሆነ ህጻናትን ነበር። ተመዝግበው በመማር ላይ የሚገኙት ግን 825,000 ብቻ ናቸው። ከአንደኛ ክፍል እስከ 8ኛ ክፍል ለሚማሩ ህጻናትም ከ6 ሚሊዮን በላይ ነው ያቀድነው። 4.2 ሚሊዮን ህጻናትን በዚህ ደረጃ እናስተምራለን ብለን ነው። ትምህርት ተመዝግበው በመማር ላይ የሚገኙት ደግሞ 3.8 ሚሊዮን ብቻ ናቸው።
ለዚህም የተለያዩ ምክንያቶችን የሚዘረዝሩት ዳይሬክተሩ የሰሜኑን ጦርነትና በተለያዩ አካባቢዎች ሲከሰቱ የነበሩትን ግጭቶች ለአብነት ያነሳሉ።
በጣም ትልቁ ብዙ ጉዳት ያደረሰብን በክልላችን በተከታታይ ዙር ከህወሓት ጋር በነበረው ጦርነት፣ በየአካባቢው በነበሩ ከብሔር እና ማንነት ጋር መሰረት ያደረጉ ግጭቶች ምክንያት ትምህርት ቤቶች ተዘግተዋል፣ ተቃጥለዋል፣ ወድመዋል። ህጻናት በጣም ተጽዕኖ ደርሶባቸዋል። የስነ ልቦና ተጽዕኖ፣ ትምህርት ቤት የማይመልሳቸው የተለያየ አደጋና ጉዳት ተጋፍጠዋል፣ ተደፍረዋል፣ ተሰቃይተዋል፣ ተፈናቅለዋልም። እነዚህ ህጻናት ወደ ትምህርት ቤት መመለስና ትምህርት ቤት እንዲቆዩ ማድረግ በጣም የፈተነ ጉዳይ ነው።
የሰዎች ሞትና መፈናቀልን፣ የተቋማት ውድመትንና የስነ ልቦና ጫናን አስከትሏል ያሉት ጦርነት ወደ ትምህርት ተቋማት የማይመጡ ህጻናትን ቁጥር እንዲጨምር ማድረጉን አብራርተዋል።
በክልል ውስጥ ከነበረው መፈናቀልን ባለፈ ከሌሎች ክልልም ወደ ክልላችን ህጻናት ተፈናቅለው ሲመጡ ትምህርት ቤቶችን ለመጠቀም ይሞክራሉ፣ የነበሩ ትምህርት ቤቶች ላይ ይገባሉ። ለምሳሌ ምዕራብ ጎጃም ላይ የገጠመን ብዙ ህጻናት ከሌላ ክልል ተፈናቅለው መጡ ወደ ነባሮቹ ትምህርት ቤት። እነዚህ ህጻናት በአንድ ማቆያ አይደለም ያሉት። እነዚህ ህጻናት ወደ ሌሎች ህጻናት ሲማሩባቸው ወደ ነበሩበት ትምህርት ቤቶች ሲሄዱ ትምህርት ቤቶቹ ከአቅማቸው በላይ ተጨናነቁ። በመጨናነቃቸው ምክንያት የትምህርት ቤቶች የመቀበል ችሎታ በመቀነሱ ነባሮችም ተማሪዎች የተጨናነቀ ትምህርት ቤት ውስጥ ለመማር ያሉ ቻሌንጆችን ለመቋቋም የተቸገሩ አሁንም እየቀሩብን ነው።
የአማራ ክልል መልሶ ማቋቋምና ግንባታ ፈንድ ጽህፈት ቤት ዋና ስራ አስኪያጅ ዶክተር አባተ ጌታሁን ለአሜሪካ ድምጽ እንዳስታወቁት ሁለተኛ ዙር ሲሉ በጠሩት የሰሜኑ ጦርነት ብቻ ውድመትና ዘረፋ ከደረሰባቸው 1275 የትምህርት ተቋማት 1151 አንደኛ ደረጃ ትምህርት ቤቶች ናቸው። የህዝብ ቁጥር እየጨመረ መምጣቱን ያነሱት አቶ ምስጋናው በበኩላቸው የተማሪዎችም ቁጥር በዚሁ ልክ ማደግ ነበረበት፣ ይሄ ግን አልሆነም ብለዋል። ተጨማሪ ምክንያቶችን በማንሳት
በኮቪድ ወረርሽኝ ምክንያት ትምህርት ቤት ከተዘጋ በኋላ ያለመመለስ፣ በዛው የተወሰኑ ልጃገረድ ህጻናት ያለ እድሜያቸው ተድረው ከትምህርት ቤት ተዘግቶ እንደተመለሱ በዛው መቅረት፣ ከኮቪድ በኋላም በክልላችን ከፍተኛ የሆነ የአንበጣ ወረርሽኝ፣ የውሃ መጥለቅለቅ ጣናና በሌሎች አካባቢዎች ንፋስ እና የመሳሰሉ ጉዳዮች ደግሞ ተፈጥሯዊ የሆኑ አደጋዎች ክልል ውስጥ የትምህርት ስራውን አስተጓጉሎታል። በየአካባቢው በደረሰ የምርታማነት መጓደል ምክንያት ወላጆች ልጆቻቸውን ወደ ትምህርት ቤት መመለስ የተቸገሩባቸው እና ብዙ ህጻናት ያቋረጡበት ሁኔታ ነበር።
በጎንደር ዩኒቨርሲቲ የሳይኮሎጂ ትምህርት ክፍል መምህር ዶክተር ሲሳ ኃይሌ ህጻናት መማር በሚገባቸው እድሜ ካልተማሩ በሚቀጥሉት የህይወት ምዕራፋቸው ላይ ተጽዕኖ እንደሚፈጥርባቸው ገልጸዋል።
በቅድመ መደበኛና ለመደበኛ የመጀመሪያ አመታት ውስጥ ያሉ ልጆች የህይወታቸው መሰረት የሆነውን ማንኛውንም ስብዕና የሚያዳብሩበት ዘመን ነው። በዚህ ወቅት ተማሪዎች ትምህርት ችሎታቸው፣ በስሜታቸው፣ በማህበራዊ ግንኙነታቸው የዳበሩ እንዲሆኑ ይጠበቃል። ነገር ግን እነዚህ ልጆች በዚህ በጣም ፈጣን በሆነ የእድገት ዘመን እድሜያቸው ውስጥ ተማሪዎች ወይም ህጻናቶች የሚፈልገውን ትምህርት ወይም የሚፈልገውን መሰረታዊ ነገር ካላገኙ በወደፊት የህይወት እድላቸው ላይ ትልቅ ተጽዕኖ ይኖረዋል። ይሄ ማለት ደግሞ በልጆቹም እና በቤተሰቦቹ ብቻም ሳይሆን ተጽዕኖ በሀገር ደረጃም ትልቅ ተጽዕኖ ይኖረዋል። በተለይ ልጆቹ የሴኩሪቲ ኒድ ይባላል በኛ ሳይኮሎጂ። አንድ ሰው የመማር ፍላጎት ሊኖር የሚችለው በመጀመሪያ ደረጃ ከስጋት ነጻ መሆን ሲችል ነው።
ዘላቂ መፍትሄ በማፈላለግ ረገድ የመንግስትንም ድርሻ ጠቁመዋል።
በቤተሰብ ደረጃ በግለሰብ ደረጃ ከብድ ይችላል። ሁኔታዎች ከግለሰቦች እና ማህበረሰብ ድርጅቶች ከሆኑ በሀገር አቀፍ ደረጃ ታስቦበት እንደዚህ አይነት ነገሮች እንዲወገዱ ጥረት መደረግ አለበት ነው።
አርሶ አደር አምበሉ ገብሬን ወደ ቀያቸው ተመልሰው ህይወት እንደ ቀድሞ እንዲሆንላቸው ይፈልጋሉ።
መንግስት ካለ ትምህርት ቤት ያለ መጽሐፍትም ደብተርም አልባሳትም ሁሉን እያዘጋጀ በቀለ በምንም እንዳይከፉ ቢማሩና የኛው ቢቀል ቤታችን እንዲማሩ ዱሮ ወደ ወረዳችን እንድንሄድ ብንሆን።
ህፃና ማኑኤል ስንዴ ደግሞ
ያው ወደ አካባቢያችን መንግስት መልሶ ትምህርት እንዲጀመር ያደርግልን።
በአማራ ክልል የቅድመ አንደኛ ትምህርት ቤቶች ብዛት 535 መሆናቸውን ቢሮው ጠቁሞ ይህም ተማሪዎችን ለማስተናገድ በቂ ባለመሆኑ በ8500 አንደኛና መካከለኛ ደረጃ ትምህርት ቤቶች ውስጥ በእድሜና በክፍል ደረጃ ከሚበልጧቸው ጋር እንዲማሩ ስለመደረጉ ተጠቅሷል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
በ22 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። በተከታይ የምናልፈው ደግሞ ወደ ዩናይትድ ስቴትስ ይሆናል። የኮቪድ-19 ዓለም አቀፍ ወረርሽኝ የተቀሰቀሰው ቻይና ውሃን ከተማ በሚገኝ ቤተ ሙከራ የተፈጠረ ክስተት ምክንያት ነው ብላ ዩናይትድ ስቴትስ እንደምታምን የፌዴራል ምርመራ ቢሮ ወይም ኤፍቢአይ ዳይሬክተር ክሪስቶፈር ሬ ተናገሩ። ሆኖም በዚህ ድምዳሜ አሁንም እጅጉን የማይስማሙ የደህንነት ተቋማት እንዳሉ ጠቅሳ የአሜሪካ ድምጿ ካትሪን ጂፕሰን ከዋሽንግተን ያጠናቀረችውን ዘገባ ቆንጂት ታየ ታቀርበዋለች።
የዋናው የሕግ አስከባሪ ተቋም የፌዴራል ምርመራ ቢሮ ኤፍቢአይ ዳይሬክተር ክሪስቶፈር ሬ ኮቪድ-19 የተቀሰቀሰው ቻይና ውሃን ከሚገኘው ቤተ ሙከራ በሾለከ ቫይረስ ምክንያት መሆኑን ካወቅነው ቆይተናል እያሉ ነው። ይሁን እንጂ ዋይት ሀውስ ከትናንት በስቲያ ረቡዕ በሰጠው ቃል ያን ድምዳሜ አላከበደውም። የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ሲናገሩ
በራሱ በደህንነት ማህበረሰቡ የቀረቡ ብዙ የተለያዩ ድምዳሜዎችን አይተናል። በቂ መረጃ የለንም ያሉም አሉ። ስለዚህ በጣም ጥንቃቄ ማድረግ ይኖርብናል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም በደህንነቱ ማህበረሰብ ዘንድ ስለ ወረርሽኙ ምንጭ የተለያየ አመለካከት ያለ መሆኑን ተናግሯል። የስቴት ዲፓርትመንት ቃል አቀባይ ኔድ ፕራይስ እንዲህ ብለዋል።
What we do know is that for more than 2 years now,
ከሁለት ዓመታት በላይ ጀምረን የምናውቀው ነገር ምንድነው? ቻይና ዓለም አቀፍ መርማሪዎችና የዓለም የህዝብ ጤና ጥበቃ ማህበረሰብ አባላት በሽታውን የሚመለከቱ የመጀመሪያ መረጃዎችን ለማግኘት ከልክላ ቆይታለች። ቻይና ለዓለም ህዝብ ጥቅም ብቻ ሳይሆን ለቻይና ህዝብ ጥቅም ሲባል ግልጽነት ልታሳይ ይገባል።
በሌላ በኩል የቻይና የውጭ ጉዳይ ሚኒስቴር የዩናይትድ ስቴትስ የደህንነት ተቋም ድምዳሜዎች ተአማኒነት ይጎላቸዋል ብሏል። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ማኦኒንግ ሲናገሩ እንዲህ ብለዋል።
የኮቪድ መነሻን በሚመለከት ለፖለቲካ ተብሎ በማጣጣም የሚደረገውን ነገር ቻይና አጥብቃ ትቃወማለች። የደህንነት ማህበረሰቡም ሳይንሳዊ በሆነ ጉዳይ ውስጥ ማስገባት በራሱ ጉዳዩ በፖለቲካዊ መንገድ እየታየ ለመሆኑ ማስረጃ ነው።
የዩናይትድ ስቴትስ የተወካዮች ምክር ቤት የአሜሪካና የቻይና ስትራቴጂያዊ ግንኙነቶችን የሚፈትሽ ምርመራ በዚህ ሳምንት ጀምሯል። ለሁለት ዓመታት የሚዘልቀው ምርመራ አንዱ አብይ ትኩረቱ የኮቪድ አመጣጥ ጉዳይ እንደሚሆን ተመልክቷል። ሪፐብሊካኑ የህዝብ ተወካይ ጂም ባንክስ ይህንን ጥያቄ ሰንዝረዋል።
Do you think there is a chance that the
የውሃኑ ቤተ ሙከራ በባዮሎጂካዊ መሳሪያ ምርመራ የተሳተፈ ይመስሉታል?
ለምክር ቤታዊ ኮሚቴው የምስክርነት ቃል የሰጡት የቀድሞ የብሔራዊ ጸጥታ ምክር ቤት አባል ማቲው ፖቲንገር ሲመልሱ
We know for certain that the Chinese
የቻይና የጦር ኃይል በኮሮና ቫይረስ ምርምሮች ውስጥ እንደተሳተፈ በእርግጠኝነት እናውቃለን። በነገራችን ላይ ላብራቶሪ ውስጥ ቫይረሶችን ለመስራት የዩናይትድ ስቴትስን ቴክኖሎጂ በመጠቀም ምርምር ሲያካሂዱ እንደነበረ እናውቃለን። የኮሮና ቫይረስ መከላከያ ክትባት ለመስራት በተደረጉ ሙከራዎች የቻይና የጦር ሰራዊት እንደተካፈለም እናውቃለን።
የትራምፕ አስተዳደርና የቻይና ፖሊሲ በመቅረጽ የረዱት ማቲው ፖቲንገር በቅርብ ዓመታት ከበርካታ የቻይና ላቦራቶሪዎች ሳርስ ኮሮና ቫይረስን ጨምሮ በርካታ አደገኛ ተሐዋሲያን ከቻይናው ቤተ ሙከራ አምልጠው ወጥተው እንደሚያውቁ ለምክር ቤታዊ ኮሚቴ ተናግረዋል።
ተከታዩ ዘገባ ሁንም ዩናይትድ ስቴትስ ያቆየናል። ሩሲያ በዩክሬን ላይ ያደረሰችውን ሰቅጣጭ ውድመት የሚያሳይ አውደ ርዕይ ባለፈው ሳምንት ዋሽንግተን ዲሲ ውስጥ ለእይታ ቀርቧል። የኮሚኒዝም ሰለባዎች መታሰቢያ የተባለ ተቋም ጦርነቱ በቅርበት ሲታይ በሚል ርዕስ ያዘጋጀው አውደ ርዕይ ከዋሽንግተን በኋላ ፓሪስንና በርሊንን ጨምሮ ወደ ሌሎች ከተሞች ተጉዟል። ዘገባው የካሪና ባፍሬዥያን ነው። አሁንም ቆንጂት ታየ ታቀርበዋለች።
የሩሲያ ኃይሎች ቡሻ፣ ኢርፒን፣ ካርኪቭ እና ሌሎችም ብዙ ከተሞች ላይ ያደረሱት ውድመት በዚህ ጦርነቱ በቅርበት ሲታይ ዋር አፕ ክሎዝ በተሰኘው አውደ ርዕይ በዋናነት ይታያል። አውደ ርዕዩ ልክ ስፍራው ላይ በአካል እንደተገኙ ሁሉ በሚያስመስለው ቨርቹዋል ሪያሊቲ በሚባለው ቴክኖሎጂ የተዘጋጀ ነው። አውደ ርዕዩን ያዘጋጀው የኮሚኒዝም ሰለባዎች መታሰቢያ ፋውንዴሽን የሚባል ዋሽንግተን ውስጥ የሚገኝ ተቋም ነው። እናም በዚህ የአንድ ቀን አውደ ርዕይ ጎብኚዎች ቨርቹዋል ሪያሊቲ ወይም 3D ቴክኖሎጂ በሚባለው አማካይነት የጦርነትን አስከፊነት በተጨባጭ አይተውታል። አሌክሲ ሲቫክ አዘጋጁ ናቸው፣ እንዲህ ይላሉ።
Most of the leaders who arrived to Ukraine, they first go to Bucha or Irpin to see
አብዛኞቹ መሪዎች ወደ ዩክሬን ሲሄዱ መጀመሪያ ወደ ቡቻ ወይም ወደ ኤርፒን ተጉዘው የደረሰውን ነገር ያያሉ። እኛ ሰውን ሁሉ ወደዚያ ለመውሰድ አንችልም። ስለዚህ ሁኔታውን እየቀረጽን ወደ ዩናይትድ ስቴትስ፣ ወደ ተለያዩ አውሮፓ ሀገሮችና ወደ የሀገሩ እየወሰድን ለህዝብ እናሳያለን።
ሌላኛው የኤግዚቢሽኑ አዘጋጅ ማይኮላ አሚልቼንኮ ደግሞ በሙያው ጋዜጠኛ ነው።
ሩሲያውያኑ የሚደበድቡት እነርሱ እንደሚሉት የጦር ሰፈሮችን ብቻ ሳይሆን ሰላማዊ ሰዎችን እየገደሉ መሆናቸውን ለማሳየት ነው የምንፈልገው። ትምህርት ቤቶችን፣ ሆስፒታሎችን፣ ቤተመዘክሮችንና መኖሪያ ቤቶችን እያወደሙ ነው።
ባለፈው ሳምንት ረቡዕ ለአንድ ቀን ብቻ የቀረበው ይህ አውደ ርዕይ ብዙ ተመልካች ስቧል። አንዷ ኢናሊ አፒኒስ ናቸው፣ እንዲህ ሲሉ አስተያየታቸውን ሰጥተዋል።
በጣም ይዘገንናል። በቴሌቪዥን የምናየው በጣም ጥቂቱን ነው። እዚህ ላይ ግን ያደረሱትን ውድመት እንዳለ ሁሉንም ጠቅላላውን እያየነው ነው።
አውደ ርዕዩን ለታዳሚው ያስተዋወቁት ካትሪና ስማግሊ ዩናይትድ ስቴትስ የሚገኘው የዩክሬን ኤምባሲ ባልደረባ ናቸው።
እናቴ ዩክሬን አትበገርም፣ የትም ሸሽተን አንሄድም፣ ፈጽሞ እጃችንን አንሰጥም፣ ጠንካራነታችንንና ቆራጥነታችን ደግሞ ፈጽሞ እንዳትጠራጠሪ ስትለኝ ዩክሬን እንደማትንበረከክ አወቅኩ። ምክንያቱም የሰባ ዓመት አረጋዊት እንዲህ አይነት ቆራጥነት ካላት ይች ሀገር አትሸነፍም።
የዩክሬኑን ጦርነት አስከፊ ገጽታ የሚያሳየው ይህ አውደ ርዕይ ከዋሽንግተን በኋላ ወደ ፓሪስ፣ በርሊን፣ ዋርሶ እና ሌሎች ከተሞች ተጉዟል።
አድማጮች ለምሽቱ ያዝናቸውን ዝግጅቶች በዚሁ አጠናቀቅን። ስናስተናግዳችሁ ያመሸነው በማቀናበር ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ዝግጅቶቹን ያሰናዱ መላው ባልደረቦች ጋር በመሆን ፕሮግራሙን ስመራ የቆየሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልታደርሱ ትችላላችሁ። የዋትሳፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም 202-251-3505 ነው። በድምፅ መልእክታችሁን አስቀምጡልን። ነገ በሌሎች ዝግጅቶቻችን እንጠብቃችኋለን። ሰላም፣ ደህና ደሩ።